የአሜሪካ ድምፅ ራዲዮ ጣቢያ ነው።
ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል የኢትዮጵያ መንግሥት የኢንተርኔት ነጻነትን በማፈን ሰብአዊ መብትን ገድቧል ሲል አዲስ ሪፖርት አወጣ።
የኢንተርኔት መስመር አፈናው ነበር እና አፈና ከኢትዮጵያ ከነበረው ፕሮጀክት ጋር አብሮ መሄድ እና ያለ ፕሮጀክት እንዲያውም ለማቆም እና ለመከላከል በተለይ ደግሞ በፕሮጀክት ውስጥ የነበሩትን የመብት ጥሰቶች እንዳይወጡ ለማፈን ዓላማ የነበረው መስለችም ነገሮች እንዳለ የሚያሳይ ነው።
የዓለም አቀፉ ሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል የአፍሪካ ቀንድ ጉዳዮች አጥኚ አቶ ፍስሐ ተክሌን የሰማችሁት።
በመጀመሪያ ሪፖርቱ የአንድ ወገን ሪፖርት ብቻ ነው። የመንግስት ሳይድ ያልተካተተበትና በተለይም የራሳቸው የተለየ ምክንያት ያላቸው የተለየ ሞቲቭ ያላቸው አካላት ያቀበሉትን በርቀት ሆኖ ኢትዮጵያ ውስጥ ያለውን ተጨባጭ ሁኔታ ባላገናዘበ መልኩ ያወጣው ሪፖርት ነው። ሚዛናዊነት የሚጎለው ሪፖርት ነው።
እኒህኛው ማለት ምላሽ የሰጡት የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ህዝብ ግንኙነት ኃላፊ አቶ መሐመድ ሰኢድ ናቸው። ሙሉ ዘገባውን በዕለቱ አብይ ርዕስ እናቀርባለን።
ሌሎች በርከት ያሉ ዘገባዎችም በመጽሔቱ ክፍለ ጊዜ ተሰናድተዋል።
በመጽሔቱ ክፍለ ጊዜ ካሉት በተጨማሪ የዓለም ዜናን በቅደም ተከተል ተዘጋጅቷል። ሌሎች በርከት ያሉ ዘገባዎችም አሉን። ጤና ይስጥልን አድማጮች፣ እንደምናመሻችው ዛሬ ረቡዕ ታህሳስ 5 2009 ዓ.ም ነው። አስተናጋጆቻችሁ
አሉላ ከበደና
አዲሱ አበበ፣ አቀናባሪያዋ ብርሃን ኃይሉ፣ ከስርጭት መሐንዲሱም መስታወቱ ያንጸባርቃል አይታዩኝም። አብረና መሻልን። ለማንኛውም መልካም ምሽት። አሁን ዜና አሰማለሁ። የጋምቢያ የምርጫ ኮሚሽን በደህንነት ኃይሎች ቁጥጥር ስር በመዋሉ ድርጊቱን ያወገዙት የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ወራሪዎቹ ኃይሎች ሕንፃውን በአስቸኳይ ለቀው እንዲወጡም ጥሪ አቅርበዋል። ዛሬ ረቡዕ ይፋ የሆነ የድርጅቱ ዋና ጸሐፊ ቃል አቀባይ መግለጫ እንዳመለከተው የጋምቢያ ወታደራዊ ኃይል ሰላማዊ የሥልጣን ሽግግርን የሚያሰናክል ምንም አይነት ተጨማሪ እርምጃ እንዳይወስድ ጥሪ ቀርቦለታል። እንደ አውሮፓ አቆጣጠር ባለፈው ታህሳስ አንድ ቀን በተካሄደው በጋምቢያው ምርጫ ውጤት መሠረት ፕሬዚዳንት ያህያ ጃሜህ ስልጣናቸውን ለተፎካካሪያቸው አዳማ ባሮው እንደሚያስረክቡ ቃል ገብተው ሲያበቁ በኋላ ግን የምርጫ ኮሚሽኑ ስህተት ፈጽሟል በሚል እምቢ ማለታቸው አይዘነጋም። እንዲያውም ትናንት ማክሰኞ የጋምቢያው ገዢ ፓርቲ የምርጫ ውጤቱን ውድቅ እንዲያደርገው ለጠቅላይ ፍርድ ቤቱ መመሪያ መስጠቱ ይታወቃል። በላይቤሪያዋ ፕሬዚዳንት ኤለን ጆንሰን ሰርሊፍ የሚመራ የአራት የምዕራብ አፍሪካ አገሮች የልዑካን ቡድን ትናንት ወደ ጋምቢያ ሄደው ከሚስተር ጃሜህ ጋር መገናኘቱም ይታወቃል። ፕሬዚደንት ሰርሊፍ ከተልእኳቸው ሲመለሱ በሰጡት ቃል ጉዳዩ የሚመለከታቸው አካላት ሰላማዊ የሥልጣን ሽግግር ለማከናወን ቃል መግባታቸውንና ዝርዝር ሁኔታው ደግሞ በዚህ ሳምንት ማብቂያ ገደማ ናይጄሪያ ዋና ከተማ አቡጃ ላይ በሚካሄደው የምዕራብ አፍሪካ የኢኮኖሚ ማህበረሰብ ማለትም ኤኮዋስ ስብሰባ ላይ ውይይት ይደረግበታል ብለዋል።
አዲስ ይፋ በሆነ አንድ ዘገባ መሰረት በናይጄሪያዋ የቦርኖ ክፍለ ግዛት የሚገኙ 2/3 የሚሆኑት የጤና ተቋማት አንድም ወድመዋል አሊያም ተዘግተው ስራ አቁመዋል። ይህም የሆነው አካባቢው የአማጺው ቡድን የቦኮ ሀራም ቁጥጥር ያየለበት በመሆኑ እንደሆነ ታውቋል። የዓለሙ ጤና ድርጅት WHO ዛሬ ረቡዕ ባወጣው ዘገባ እንዳመለከተው በአካባቢው ከነበሩት 743 የጤና ተቋማት ቢያንስ 35 ያህሉ ወድመዋል። ስራ ላይ ከሚገኙት መካከል 31 በመቶ ያህሉ የአማጺው ቡድን መተላለፊያውን በመዝጋቱ አገልግሎት መስጠት እንደማይችሉ ነው የተገለጠው። በዚህ አሃዝ የተጠቀሱ የጤና ተቋማት የዓለም ጤና ድርጅቱና የቦርኖ ክፍለ ግዛት የጤና ጥበቃ ባለስልጣናት በጋራ ሆነው ያረጋገጡት ሲሆን የጋራ ጥናቱም በዚያች ክፍለ ግዛት ወደፊት ሊሰጥ ስለሚችለው የጤና አገልግሎት ለመወሰን እንደሚረዳ ተገልጧል።
የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ ለካንሰር ምርምር፣ ለሱስ አስመጪ እጽ ማስወገጃ ስራና ለአእምሮ ጤና አገልግሎት ይረዳ ዘንድ 6.3 ቢሊዮን ዶላር ሰነድ ማጽደቃቸው ተነገረ። ፕሬዚዳንቱ ይህን ሰነድ ያጸደቁት ትናንት ማክሰኞ በዋይት ሀውስ በተከናወነ ስነ ስርዓት ላይ ነው። ፕሬዝዳንቱ በዚህ ወቅት ሲናገሩ ዩናይትድ ስቴትስ የካንሰር ህመምን ለማጥፋት ቀዳሚዋ አገር መሆን እንዳለባት አምናለሁ። እናም ብዙ ሰዎች ከሚያስቡት በላይ ጉዳዩን በስኬት እያካሄድን ሲሆን ይህ የአሁኑ ህግ ደግሞ ይበልጥ ወደ ፍጻሜው ያዳርሰናል ብለዋል። ሚስተር ኦባማ ለዚህ የምርምር ስራ ስኬታማነትና ህጉም እንዲጸድቅ አስተዋጽኦ ያደረጉትን ምክትል ፕሬዝዳንት ጆ ባይደንን አሞግሰዋል። ምክትል ፕሬዝዳንት ባይደን ልጃቸው ቦ ባይደን እንደ አውሮፓ አቆጣጠር በ2015 በካንሰር ህመም መሞቱ አይዘነጋም። እናም ምክትል ፕሬዝዳንት ባይደን ያኔ በካንሰር ላይ የጀመሩት ዘመቻ ነው ለውጤት የበቃው ሲሉ ፕሬዝዳንት ኦባማ አስገንዝበዋል።
ተመራጩ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በመጪው ጥር ወደ ዋይት ሀውስ ከመግባታቸው አስቀድሞ ዋሽንግተን ዲሲ ውስጥ ካቋቋሙት ትራምፕ ዓለም አቀፍ ሆቴል ከተሰኘው ሆቴል ንብረታቸው ጋር ያላቸውን ትስስር እንዲያቆሙ 4 የዲሞክራቲክ ፓርቲ ምክር ቤት አባላት አሳስበዋል። ትራምፕ ይህን እርምጃ መውሰድ የሚኖርባቸው ማንኛውም ተመራጭ ባለስልጣን ከሆቴሉ ትርፍ ተጠቃሚ መሆን እንደማይችል የተደነገገውን ሕግ እንዳይጻረር መሆኑም ታውቋል። ለጠቅላላ አገልግሎት አስተዳደር ክፍል በተላከ ደብዳቤ ሚስተር ትራምፕ ልክ የፕሬዚዳንቱን መንበር ለመያዝ ቃለ መሐላ ሲፈጽሙ ከሆቴሉ ጋር ያለውን ውል አፍርሰዋል ማለት ይሆናል። ውሉ በትክክል ያስቀመጠው ማንም የዩናይትድ ስቴትስ መንግስት ተመራጭ ባለስልጣን ወይም የምክር ቤት አባል የሆቴሉ ውል አካል አይሆንም የሚል ነው። ዲሞክራቶችን በጥያቄያቸው ያነሱት ይህንኑ ነጥብ ሆኖ ዶናልድ ትራምፕ ቃለ መሐላ ፈጽመው ወደ መንበረ መንግስቱ ሲመጡ የዚህ ሆቴል ተጠቃሚ እንዲሆኑ ህጉ አይፈቅድላቸውም የሚል እንደሆነም ተመልክተዋል።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ አማርኛው አገልግሎት ነው። ሩሲያ ከታሊባን ጋር ያላትን የተወሰነ ግንኙነት ለመቀጠል ይፋ በማድረጓ የአፍጋኒስታን ባለሥልጣናትና የምክር ቤት አባላት ቁጣቸውንና ውግዘታቸውን እያሰሙ ነው። በአሁኑ ወቅት ስብሰባ ላይ የሚገኙት የአፍጋኒስታኑ ምክር ቤት አባላት በጉዳዩ ላይ የሞቀ ክርክር እያካሄዱም ሲሆን፣ አንዳንድ አባላት የሩሲያን አቋም አሳፋሪ ሲሉ፣ ሌሎች ደግሞ ሞስኮ ከታሊባን ጋር ግንኙነቷን በመቀጠሏ ውግዘት አሰምተዋል። ታሊባንን የምትደግፈው ኢራንም ይኸው የአፍጋኒስታን ውግዘትና ተቃውሞ ደርሶባታል።
በኢራቋ ከተማ ሞሱል ሊካሄድ ከታቀደው የመልሶ ጥቃት ዘመቻ አስቀድሞ ራሱን እስላማዊ መንግስት የሚለው ነውጠኛ ቡድን ከአገሪቱ ሰራዊት መሳሪያ ጋር የሚስተካከል በርካታ ጦር መሳሪያዎችን እያስመሰለ ማውጣቱ ተነገረ። በዚሁ መሰረት አይሲስ የተለያዩና በሺዎች የሚቆጠሩ ቦምቦች፣ አዳፍኔዎችና ጥይቶችን እንዳመረተ ታውቋል። ቡድኑ እያወጣ ያለው ወይም እየሰራ ያለው ጦር መሳሪያዎች ጥራታቸው የታወቀና የተመረመረ እንደሆንም ተነግሯል።
በመጨረሻም የቻይና መንግስት በአወዛጋቢው የደቡብ ቻይና ባህር አካባቢ በገነባቸው አርቲፊሻል ደሴቶች ዙሪያ አያሌ ወታደራዊ መከላከያ መዋቅሮችን አቋቁሟል። ከአየር የተነሱና ዛሬ ረቡዕ ለህትመት የበቁ ፎቶግራፎች እንዳመለከቱት ጸረ አውሮፕላን ጦር መሳሪያዎችና የሚስል መከላከያዎችም ታንጸዋል። ይህን ወታደራዊ ግንባታ ካለፈው ሰኔ ወር ጀምሮ በሳተላይት አማካኝነት የሚከታተለው ቡድን እንዳመለከተው ቻይና ተመሳሳይ የሆኑ ጽህፈት ቤቶችን ነው በመከላከያነት የገነባቸው። የመከላከያ መዋቅሩ ማንኛውንም ጥቃት ለመቋቋም የሚችልና በቅርቡም ስራ ላይ እንደሚውል ሪፖርቱ አመልክቷል። ለሰዓቱ ያለን ዜና አበቃ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አስተናጋጆቻችሁ አሉላ ከበደና
አዲሱ አበበ ነን። በዓለም ዜና የጀመረው ፕሮግራማችን እስከ 4 ሰዓት በ19 በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሰዓት እስከ ምሽቱ 4 ሰዓት ይቀጥላል። አሁን በቀጥታ ወደ ዕለቱ አብይ ርዕስ
ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል የኢትዮጵያ መንግስት የኢንተርኔት ነጻነትን በማፈን ሰብአዊ መብትን ገድቧል ሲል በዛሬው ዕለት ሪፖርቱ አዲስ ዘገባ ይፋ አድርጓል። የኢትዮጵያ መንግስት በበኩሉ ሪፖርቱ የኢትዮጵያን መንግስት ምላሽ ያላካተተ የአንድ ወገን ሪፖርት ነው ብሎታል። በዝርዝሩ ጽዮን ግርማ።
ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል የኢትዮጵያ መንግስት ሆን ተብሎ በተቀነባበረና ህገወጥ በሆነ መንገድ ማህበራዊ ሚዲያን፣ የዜና ማሰራጫ ድረገጾችን በመዝጋቱ የመንግስት ወታደሮች ለተቃውሞ በወጡ ሰዎች ላይ የሚፈጽሙት የሰብአዊ መብት ጥሰቶች እንደ ታፈነ እንዲታፈኑ አድርጓል ሲል ሪፖርት አውጥቷል። የአምነስቲ ኢንተርናሽናል ይህ ሪፖርት ዓለም አቀፍ ከሆነውና የኢንተርኔት አፈናዎችን በተመለከተ የቴክኒክ ጉዳዮችን መርምሮ ከሚሰራ ኡኒ ከተባለ ድርጅት ጋር እንደሰራው ገልጾ በዚህ ጥናት መሰረትም መረጃዎች ምስጢራዊ በሆነ መንገድ የሚተላለፉበትን ዋትስአፕ የተሰኘ በኢንተርኔት ፎቶ ድምጽና መልእክት መለዋወጫ ሙሉ ለሙሉ ተዘግቷል። በተጨማሪም የመንግስቱ ተቃዋሚና የመረጃ ማሰራጫ 16 የኢንተርኔት ድረገጾችን ዘግቷል ብሏል። በዚህ ድርጊትም ዜጎች ኢንተርኔት የማግኘት ሰብአዊ መብታቸው ተጥሷል። በተጨማሪም በሀገሪቱ ውስጥ የሚፈጸሙ ሌሎች የሰብአዊ መብት ጥሰቶች ለዓለም እንዳይታዩ አፍኗል ብሏል። ሪፖርቱን በተመለከተ የአምነስቲ ኢንተርናሽናል የአፍሪካ ቀንድ ተመራማሪ አቶ ፍሳሐ ተክሌን ማምሻውን አነጋግሬያቸው ነበር። አምነስቲ ይህንን ጥናት ማጥናት ያስፈለገው ለምን እንደሆነም ጠይቄያቸዋለሁ።
አንደኛ ያው ኢንተርኔት የሂውማን ራይትስ መሆን ከጀመረ ቆይቷል። ኢንተርኔትና ኢንተርኔት ላይ
የሰብአዊነት
ያላቸው ነገሮች ሶሻል ሚዲያ የሰብአዊነት ጉዳይ መሆን ከሆነ ቆይቷል እና በዓለም አቀፍ ደረጃም ተረጋግቷል። የተለያዩ ህግኖች፣ ኮንቬንሽኖች አሉ፣ ስምምነቶች አሉ። ስለዚህ ኢንተርኔትን ማቋረጥ የሰብአዊ መብት ጥሰት ነው። በሁለተኛ ደረጃ ደግሞ ባለፈው ዓመት በነበረው ተቃውሞ ጊዜ ላይ በተለያዩ ጊዜ ላይ ኢንተርኔት መቆራረጥ፣ የዌብሳይቶች ገደብ ኢትዮጵያ ውስጥ እንዳይታዩ ማድረግ፣ በተለይ ዋትሳፕን የመከልከል ነገሮች ይታዩ ነበር። እንደምታስታውሱት በቅርብ ጊዜ እንኳን የአስቸኳይ ጊዜ አዋጁ ከወጣ በኋላ ራሱ በተለይ ሞባይል ኢንተርኔት ተቋርጦ ነበር። በተለይ አማራ፣ ኦሮሚያ እና አዲስ አበባ ላይ በቅርብ ጊዜ ከዲሴምበር 10 ጀምሮ ተመልሷል። ህዳር 1 ማለት በኢትዮጵያ አቆጣጠር አካባቢ እና ከዛ ጊዜ ከመመለሱ በፊት ለሁለት ተር ዝም ብሎ ነበር ይዘጋው እና የነበረው ሲዘጋ ራሱ በምን ህግ መሰረት እንደሚዘጋ ግልጽነት የለውም። ለምን እንደሚዘጋ የሚታወቅ ነገር የለም። ግልጽነት የጎደለው አርቢትራሪ የሆነ እርምጃ ነበር የሚመስለው። ከዛ በተጨማሪ ደግሞ ማን ነው የሚያደርገው ይህን ነገር? ማን ቻሌንጅ ማድረጊያ ደግሞ መጠየቅ የሚቻልበት ነገር ሜካኒዝም የለም። ስለዚህ ለዛ ነው አምነስቲ ኢንተርናሽናል ይህን ጥናት ማድረግ ያስፈለገው። ግን
በመጀመሪያ መግቢያ ላይ የኢትዮጵያ መንግስት ኢትዮጵያ ውስጥ የሚፈጸሙትን የመብት ጥሰቶችም ለማፈን ተጠቅሞበታል የኢንተርኔት መዘጋቱን የሚል ነገር አንስተሃል። እነዚህ የታፈኑ ናቸው ብሎ አምነስቲ የሚያምናቸው የመብት ጥሰቶች አሁንም እየተፈጸሙ ነው የሚል ማሳያ ሪፖርት ውስጥ ተካቷል።
የአሁኑ ለምሳሌ ምንድን ነው ያለው? ለምሳሌ አስቸኳይ ጊዜ አዋጁ ከታወጀ በኋላ ኢንተርኔት የለም፣ በተለይ ኦሮሚያ፣ አዲስ አበባ እና አማራ ክልል ላይ ማለት ነው። በዚህ ምክንያት ያሉትን የመብት ጥሰቶች ማወቅ አልቻለም። አይወጡም፣ እንደ በፊቱ ሪፖርቶች አይወጡም፣ ፒክቸሮች አይወጡም፣ ፉቴጅ ወይም ደግሞ የቪዲዮ ምስሎች አይወጡም እና ያለውን በተወሰነ ደረጃ ራሱ ገድቦታል። አሁን ያለውን
እንደዚህ አይነት ሪፖርቶች ሲሰሩ የሪፖርቶች የተሰሩበት መንገድ ሁልጊዜም ጥያቄን ይፈጥራል። እንዴት ነው እነዚህ አይነት ሪፖርቶች የሚሰሩት? ትክክለኛነታቸው እንዴት ነው የሚረጋገጠው? የስሚ ናቸው የሚሉ ጥያቄዎች አብረው ይነሳሉ ሁልጊዜም። ይሄ እነዚህ ሪፖርቶች እንዴት ነው የተሰሩት? ምን ያህል የተረጋገጡ ናቸው? ምን ያህል ሙያዊ የሆነ የምርምር ውጤት ነው?
በዚህ ላይ ኡኒ የሚባለው ድርጅት የቴክኒካል ድርጅት ነው። ስለዚህ የተቆራረጡ ዌብሳይቶችን፣ ድረገጾችን ኢትዮጵያ ውስጥ መከልከል አለመከልከላቸው ኢትዮጵያ ውስጥ ባለው የዩአርኤል መግባት ይችላሉ አይችሉም የሚለውን ኢንቴንሲቭሊ ቼክ አድርጓል ከሰኔ ጀምሮ እስከ ጥቅምት ድረስ ማለት ነው። እና እነዚህ የተዘጉ ዌብሳይቶች እነማን ናቸው የሚለውን ቴክኒካሊ ፕሩቭ አድርጓል። በስምስሚ ብቻ ሳይሆን በራሱ ቴስት ራሱ ባደረገው ቴክኒካል ቴስቶች ነው እነዚህን ያረጋገጠው። በዚህ ምክንያት ደግሞ በእርግጠኝነት እንደተዘጉ ያረጋገጣቸው ለምሳሌ ዋትሳፕ ሙሉ ለሙሉ እንደተዘጋ በዛ ጊዜ አረጋግጧል። ጠንካራ የሆኑ ፍንጮችን አሳይቷል። እና ይሄ ቴክኒካል የሆነ ሪሰርች ነው የተሰራው።
እንደዚህ አይነት የአምነስቲ ኢንተርናሽናልም ሆነ ዓለም አቀፍ የሰብአዊ መብት ተሟጋቾች የኢትዮጵያ መንግስት አይቀበለውም። የኢትዮጵያ መንግስትን ደጋፊዎችም የኢትዮጵያን ሰላም የማይፈልጉ ድርጅቶች የሚያወጡት ሪፖርት ነው በሚል ሁልጊዜም አይቀበሉትም። እዚህ ላይ አምነስቲ ምን ይላል?
አምነስቲ የኢትዮጵያን ሰላም የማይፈልግበት ምክንያት የለም፣ ሰላም የሚረጋገጠውም የሰብአዊ መብትን በማረጋገጥ ነው የሚል እምነት ነው ያለ። ስለዚህ በእኛ አመለካከት፣ በአምነስቲ አመለካከት የሰብአዊ መብቶች ላይ መስራት፣ የሰብአዊ መብቶችን ማረጋገጥ፣ የሰብአዊ መብቶችን ማስከበር፣ የሰላም ማስከበር አንድ አካል ነው እና ስራችንን እንደ ሰላም ማስከበር አንድ አካል ነው እንጂ የምናየው ሰላምን እንደ መንሳት ወይም እንደ ማሸበር ወይም ደግሞ ለመበጥበጥ እንደመሞከር አናየውም። ስለዚህ ሰብአዊ መብት የምናስከብረው አንደኛው ሰላም ላይ ባለው እንደምታ ነው ማለት ነው። ስለዚህ ከዚህ አንጻር አምስት ሌላ የተለየ አጀንዳ የለው። ያው የተለመደ ነው እንደዚህ አይነት መርሶች በኢትዮጵያ በኩል በኢትዮጵያ መንግስት በኩል የሚያሳዝን ነው። ግን መታወቅ ያለበት ነገር ሁላችንም ለኢትዮጵያ ሰላም እና ለኢትዮጵያ ህዝብ ሰብአዊ መብት መከበር እንደምንሰራ ነው መታወቅ ያለበት።
አቶ ፍስሐ ያይዘው እንዲህ ያሉ ሪፖርቶች የሚወጡት አንድም መንግስት ሁኔታዎችን ተመልክቶ የዜጎችን የሰብአዊ መብት እንዲያከብር፣ በሌላ በኩል ደግሞ ዓለም አቀፍ ድርጅቶችና መንግስታት በኢትዮጵያ የሚደረገውን የመብት ጥሰት አውቀው ግፊት እንዲያደርጉ ለማድረግ ነው ብሏል። የኢትዮጵያ መንግስት በዚህ ሪፖርት ላይ ያለውን ምላሽ ለማግኘት የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ህዝብ ግንኙነት ኃላፊ አቶ መሐመድ ሰኢድ ጋር ማምሻውን ደውዬ ነበር።
በመጀመሪያ ሪፖርቱ አንድ ወገን ሪፖርት ብቻ ነው። የመንግስት ሳይድ ያልተካተተበትና በተለይም የራሳቸው የተለየ ምክንያት ያላቸው የተለየ ሞቲቭ ያላቸው አካላት ያቀበሉትን በርቀት ሆኖ ኢትዮጵያ ውስጥ ያለውን ተጨባጭ ሁኔታ ባላገናዘበ መልኩ ያወጣው ሪፖርት ነው። ሚዛናዊነት የሚጎለው ሪፖርት ነው። በመሰረቱ በኢትዮጵያ የሰፈነው ስርዓት በግልጸኝነትና በተጠያቂነት አሰራር ውስጥ በዛ ማዕቀፍ ውስጥ ሆኖ የሚንቀሳቀስ መንግስት ነው። ከዛም ውጪ ለዜጎቹ ኃላፊነት የሚሰማው እንዲሁም ለዜጎቹ የሚቆረቆር ኢንተርኔትንም ዘግቶ ይሁን ሌላ አይነት እርምጃ ወስዶ በዜጎቹ ላይ ጭቆና ለመፈጸም ምንም አይነት ምክንያት የሌለው መንግስት ነው። ስለዚህ በዚህ ደረጃ የሚያነሳቸው ችግሮች በራሱ የኢትዮጵያን ተጨባጭ ሁኔታ የሚገልጽ አይደለም ብዬ ነው ማለት።
አምነስቲ ኢንተርናሽናል ግን ይህን ሪፖርት የሰራሁት ኦኒ ከሚባል ኢንተርናሽናል የሆነ ዓለም አቀፍ የሆነ ድርጅት ቴክኒካል ነገሮችን ለምሳሌ የኢትዮጵያ መንግስት ኢንተርኔትን ዘግቷል ሲል የዋትሳፕን በኢንተርኔት አማካኝነት መረጃን የሚያስተላልፉ የተቃዋሚ ድርጅቶች ዌብሳይቶችን ዘግቷል፣ እነዚህን ቴክኒካል ነገሮች አስጠንቼ ነው ሪፖርት የሰራሁት ብሏል። ባነጋገር ነው ወቅት እንዴት ያውታል?
ይህ ተቋም በተደጋጋሚ የሚያወጣቸው መረጃዎች በተጨባጭ ግራሱሉት ላይ ወርዶ ኢትዮጵያ ውስጥ ያለውን ተጨባጭ ሁኔታ ባገነዘበ መልኩ ትክክለኛ እና ሀቀኛ መረጃ ይዞ ማውጣት ላይ በርካታ ችግሮች ያሉበት ተቋም እንደሆነ ይታወቃል። አሁንም ከዛ የተለየ ዋጋ የሚሰጠው ሪፖርት ነው ብዬ አላስብም።
አሁን ሪፖርቱ ለምሳሌ ኢንተርኔት ተዘግቷል፣ ዋትሳፕ ተዘግቷል፣ ዌብሳይቶች፣ ድረገጾች ተዘግተዋል ይላል። አልተዘጋም ኢትዮጵያ ውስጥ
ኢንተርኔት? ሁላችንም ስንጠቀም ነው የኖር ነው። ኢንተርኔት አልተዘጋም። ሞባይል ዳታ ላይ መስተጓጉሎች ነበሩ። እዚህም ደግሞ መሻሻል እያሳየ ያለበት ሁኔታ ነው ያለው። ስለዚህ በተደጋጋሚ ሲያወጧቸው ከነበሩ መረጃዎችም ስንነሳ የአስቸኳይ ጊዜ አዋጁ የጣላቸው ገደቦች አሉ። እነዚህን ገደቦች በሂደት እያየ ሁኔታዎችን መሻሻል እየገመገመ ለውጦች መታየታቸውን በተጨባጭ እያየ መሻሻሎችን አድርጓል።
እኛም ግን አንስተን ነበር ለአምነስቲ ኢንተርናሽናል የኢትዮጵያ መንግስት እንደዚህ አይነት ምላሾችን ይሰጣል፣ እነዚህን ሪፖርት አያምናቸውም፣ ለምሳሌ የኢትዮጵያን ሰላም ለማደፍረስ የሚሰሩ ናቸው ይላል የኢትዮጵያ መንግስት ብለን ለአምነስቲ ይህን ጥያቄ አቅርበንለት፣ አምነስቲ ኢንተርናሽናል የኢትዮጵያን ሰላም የማደፍረስ ምንም አይነት አላማ የለውም፣ ነገር ግን የዜጎች መብት በተጣሰ ጊዜ የተጣሰ የዜጎችን መብት ይፋ የማድረግ አላማ ነው ያለው እና እነዚህን ሪፖርቶች የምንሰራው አንዱም ለኢትዮጵያ መንግስት ነው እንዲጠቀምበት ነው ብለዋል። የኢትዮጵያ መንግስት ከዛ አንጻር አያየውም እንደዚህ አይነት ሪፖርቶችን ይጠቅመኛል ከሚል?
የኢትዮጵያ መንግስት በተጨባጭ ህዝቡ በየደረጃው ሲያነሳቸው የነበሩ ችግሮች በትክክል ሌጂትሜት የሆኑ ጥያቄዎች ናቸው ብሎ ተቀብሏል። እነዚህን ችግሮች ደረጃ በደረጃ ለመፍታት መንግስት ካሉበት ችግሮች መላቀቅ አለበት። ዜጎችን በቅንነትና በታማኝነት በአገልጋይነት መንፈስ ዜጎችን ማገልገል አለብኝ በሚል ራሱን በጥልቀት እያየ ያለበት ሁኔታ ነው ያለው። አንዴ ነው። ሁለተኛ የተለያዩ መድረኮችን በየደረጃው እስከ ታች እስከ ቀበሌ ድረስ ህብረተሰቡ በስፋት በሚገኝባቸው አካባቢዎች ጭምር ህብረተሰቡን እያወያየ ህብረተሰቡ አሉ የሚላቸውን ችግሮች በትክክል ተቀብሎ ከራሱ ከህብረተሰቡ ጋር ለመፍታት ሰፊ ስራዎችን እየሰራ ያለበት ሁኔታ ነው ያለው። ስለዚህ መንግስት ችግሮችን ለመቀበል ችግሮችን ለመስማት ምንም አይነት ችግር የለበትም። ወደ ውስጥ ለማየትም ችግሮች የሉበትም። ስለዚህ ትላልቅ የሆኑ ሰፊ የሆኑ ግሪቫንሶች ህብረተሰቡ ያነሳቸው አሉ። እነዚህ ደግሞ በደረጃ እንዴት መፈታት እንዳለባቸው ከራሱ ከህብረተሰቡ ጋር እየተመካከለ ያለበት ሁኔታ ስላለ ችግሮችን ለመቀበል በሚደረግ ግብግብ አይደለም የሚል ነገር ስላለ
የአምነስቲ ኢንተርናሽናል ሪፖርት 31 ገጽ ባለው በዚህ ሪፖርቱ ኢትዮጵያ ውስጥ የማህበራዊ ሚዲያና የኢንተርኔት ቅድመ ምርመራ ማሳያ ናቸው ያላቸውን በዝርዝር አስፍሯል። ለኢትዮጵያ መንግስት በሚል ባሰፈረው ምክረ ሀሳብ ላይም መንግስት ኢንተርኔትን ከመገደብ፣ ህገወጥ የኢንተርኔት ቅድመ ምርመራን ከማድረግና የዜጎችን ሰብአዊ መብት እንዲያከብር መክሯል።
የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲና በታሰሩ በ15ኛ ቀናቸው ዛሬ ከህግ ጠበቆቻቸው ጋር ተገናኝተው መነጋገራቸው ተገልጧል። ለብቻቸው በአንድ ክፍል ውስጥ የታሰሩ ቢሆንም በጤንነታቸው በኩል ግን ደህና ናቸው ሲሉ ጠበቃቸው ገልጠዋል። ዶክተር መረራ በሚቀጥሉት 15 ቀናት ውስጥም ለሁለተኛ ጊዜ ፍርድ ቤት እንደሚቀርቡ ታውቋል። መለስካቸው አማሃ ይህንኑ ዜና ተንተርሶ የህግ ጠበቆቻቸውን አነጋግሯል። አሁንም በስልኩ መስመር ይገኛል። መለስካቸው እንደምናመሻሉላ። መለስካቸው ከሁለቱ የህግ ጠበቆቻቸው አንዳቸውን ዶክተር ያዕቆብ ኃይለ ማርያምን አነጋግራል።
አዎ፣ የዶክተር መረራ ጉዲና ሁለት ጠበቆች ናቸው ያላቸው። አንደኛው አቶ ወንድሙ ይሳ ይባላሉ። ሌላኛው ያናገርኳቸው ዶክተር ያዕቆብ ኃይለ ማርያም ይባላሉ። ከእሳቸው ጋር ተገናኝቼ አናግሬያቸው ነበረ። ዛሬ እሳቸው ለዚህ ወይ እንዳስታወቁት ከደንበኛቸው ከዶክተር መረራ ጉዲና ጋር ተገናኝተው ተነጋግረው ነበረ። እስቲ እሳቸው ያሉኝን በቀጥታ ለአድማጮች ባሰማ ይሻላል። አሉላ፣
ዶክተር መረራ ከታሰረ ዛሬ 15 ቀን ነው። በዚህ በ15 ቀን ሶስት ጊዜ ያህል ተመላልሰ ዛሬ በሶስተኛው ቀን ፈቅደውልን ዶክተር መረራ እጁ በካቴ ማታሶ ወደኛው አመጡ። በዚያው ቅጥር ግቢ ውስጥ ነበረ። ምናልባት አንድ ግማሽ ያክል ያህል ነገር ሰው ያየ፣ ግን ደግሞ ውይይቱ በእውነት የናህልም አልነበረም። ምክንያቱም ከጎናችን አንድ ፖሊስ ቆሞ ነው እና ነጻነት ተሰምቶን የፈለግን ከዶክተር መረራ ጋር መነጋገር አልቻለም። እኛ በኩል ሁለት ነበር፣ አቶ ወንድሙና እኔ ሆነን ነበረ። በእነሱ በኩል ፖሊሱ ያው ከአጠገባችን ቆሞ ነበር እና የፈለግን የልባችን መናገር አልቻለም። ይሄ ደግሞ በእውነት ህገወጥ ነው። ምክንያቱም አንድ ጠበቃ ከደንበኛው ጋር በነጻነት ለብቻው መነጋገር መናገር አለበት። በጠበቃና በደንበኛ መካከል የሚነገር ነገር በሁሉ ምስጢር ነው። እንደው ግን ሰዋቸውም ሆነ እንደው ከነገሮት አኳያ የጠነታቸው ሁኔታ የተመለከቱ እንግዲህ መቼም አንድ ሰው ወህኒ ቤት ሆኖ ደህና ነው ማለት ያስቸግራል። ግን እሱም በነገረኝ መሰረት መረራ በአሁኑ ጊዜ ደህና ነው፣ የጤና እንከን እንደሌለበት ነው። ግን ስርዓቱ እርግጥ ይከብዳል። በዚያ ሁኔታ ለብቻው ነው ደግሞ የታሰረው። የሶሊተሪ ኮንፋይንመንት እንደሚባለው አይነት ነገር ለብቻ ነው የታሰረው። አንድ ጊዜ ምግብ ይገባለታል። ከዚያ ጋራ ደግሞ መድኃኒት አስፈላጊ ከሆነ ተያይዞ ከዚያ ጋራ ይገባለታል።
መለስካቸው፣ የዶክተር መረራ ህግ አማካሪ ጠበቃ ዶክተር ያዕቆብ ዶክተር መረራ ህግ አማካሪ ጠበቆች ማናገራቸውን ወደው ነገር ግን በነጻነት የመነጋገር እድል አላገኘንም ሲሉ አማረዋል። ዶክተር ያዕቆብም በጠየቅበት ወቅት መለስካቸው፣ ምናልባት የማንሳት እድል ከነበረ ለመሆኑ ይህን መሰሉ የክስ ሂደት የተለመደ ነው? በምን አይነት የክስ ሁኔታዎችስ እንዲህ ያለው አሰራር ይዘወተራል?
ዶክተር መረራ በተያዙ በነጋታው ከቀትር በኋላ አመሻሹ ላይ ነበረ በፌዴራል መጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት ቀርበው የነበረው እና ፍርድ ቤቱ እንደቀረቡ ፍርድ ቤቱ ለፖሊስ የ28 ቀን የምርመራ ቀን እንደሰጠውም ይታወቃል። ፍርድ ቤት ሁልጊዜ እንዲህ ያለ የምርመራ ጊዜ በአንድ ጊዜ የሚሰጠው ፖሊስ ተከሳሽን በሽብር ወንጀል ሲጠረጥር ብቻ ነው። ይሄ እንግዲህ የሽብር ወንጀል ህግ ተግባራዊ መደረግ ከጀመረ ወዲህ ያለው ሂደት ነው። ስለዚህ እንግዲህ በሽብር ወንጀል በቀጣይ ከሱ አይከሰሱ አይታወቅም እና ይህን አስመልክቼም ዶክተር ያዕቆብ የተጠረጠሩት በሽብር ወንጀል ወዲህ ጠይቃቸው ነበረ። እሳቸው አለኝ እስቲ አብረን እንስማ። አሉላ፣
መልካም።
ክሱ ገና አልተነገረም። ማመልከቻው ምን እንደሆነ ክሱ ምን ይዞ እንደሆነ ገና የምናውቀው ነገር የለም። እሱ ተነገረው ፍርድ ቤት ብቻ አቅርበው ብዙ ሳያነጋግሩት ህጉ በ48 ሰዓት ውስጥ ፍርድ ቤት መቅረብ አለበት ለአንድ ሰው ከተያዘ ነው የጀመሩ ያንን ለማሟላት ሲሉ ፍርድ ቤት አቅርበው መልሰውታል።
እንግዲህ ይሄ ነው አሉላ፣ ከዶክተር ያዕቆብ ጋር የነበረኝ ቆይታ የሚመስል ነበረ።
መልካም መለስካቸው፣ የዶክተር መረራ የእስር ጉዳይና የክስ ሂደት ገና እንግዲህ ብዙ የሚዘገብበት ነው። ተከታይ ቀጠሯቸውም እንዳለ ገልጸሃል። ይህ የመጀመሪያ ከጠበቆቻቸው ጋር የተገናኙበት ሁኔታ የተመለከተ ዘገባ ነው። ለተከታታይ ዘገባዎች እናመሰግናለን። መልካም ምሽት መለስካቸው።
በጣም አመሰግናለሁ አሉላ። መልካም ምሽት ለአንተም።
ቀጣዩ ዘገባ ወዲህ ወደ ዩናይትድ ስቴትስ የሚያመጣን ይሆናል። ኦሃዮ ስቴት ዩኒቨርሲቲ ተማሪ የነበረው ሶማሊያዊ ስደተኛ በዩኒቨርሲቲው ግቢ በመኪናው ሰዎችን ገጭቶ በመቀጠልም በስለት በመውጋት ጉዳት እያደረሰ ወይም ካደረሰ ወዲህ ማህበረሰቡ ይሄ ሰው ምን አነሳሳው የሚለውን ለመረዳት እየሞከረ ነው። በኮሎምበስ ከተማ ከሚኖሩ ሶማሌ ስደተኞች ይበልጥ በጉዳዩ የተጨነቀ ግን አይኖርም። አራሽ አሮብ ሳዲ ያጠናቀረው ዘገባ አለ። ዝርዝሩን ቆንጅታዬ ታሰማናለች።
ከጥቂት ሳምንታት በፊት ጥቃቱ በደረሰበት የኦሃዮ ስቴት ዩኒቨርሲቲ ድባቡ ቀስ በቀስ ወደ ቀድሞ ወትሯዊ ሁኔታ መለስ ማለት ጀምሯል። አብዱራዛቅ አሊ አርታን ባለፈው ወር መኪናውን ያሽከረከረ ዩኒቨርሲቲው ግቢ ይገባና ያገኘውን ሰው በመኪናው መግጨት ይጀምራል። ወርዶም በስለት ይወጋቸው ጀመር። ደግነቱ በጥቃቱ ያገኛቸው ሰዎች ሁሉም ህይወታቸው ተርፏል። ፖሊስ አርታንን በጥይት መትቶ ገደለው። አርታን ከሁለት አመታት በፊት እንደ አውሮፓውያን አቆጣጠር በ2014 ዓመተ ምህረት ነው ከሶማሊያ ከቤተሰቦቹ ጋር ወደ አሜሪካ በስደት የመጣው። በአካባቢው ከሚገኝ ኮሌጅ በትልቅ ውጤት ተመርቆ ትምህርቱን ሊቀጥል ከሀገሪቱ ትላልቅ ዩኒቨርሲቲዎች አንዱ ወደ ሆነው ወደ ኦሃዮ ስቴት ዩኒቨርሲቲ ተዛወረ። ከአቡበከር አሲዲክ መስጊድ የሃይማኖት አባቶች አንዱ ሆርሴድ ነዋ።
While we live in a world where Islam is unfortunately somehow defined by two
አለመታደል ሆነና የምንኖረው እስልምና ሁለት ጽንፍ በያዙ መልኮች በሚገለጽበት ዓለም ነው። በአንድ በኩል እስላማዊ መንግስት ቡድንና መሰሎቹ፣ በአንድ በኩል ደግሞ እስልምናን የሚፈሩ ቀኝ አክራሪዎች።
መሐመድ ማህሙድ አህመድም ከዚሁ ከአቡበከር አሲዲክ መስጊድ ናቸው።
I've been in this country for 25 years. So we are Americans, but we are Muslim too.
እዚህ ሀገር 25 ዓመት ኖሬያለሁ። ስለዚህ አሜሪካውያን ነን፣ ሙስሊሞችም ነን። ደግሞ ከሌላ ፕላኔት እንደመጣን ተደርገን መታየት የለብንም። የሌላ ዓለም ፍጥረት አንደረግ፣ የዚች ሀገር ዜጎች ነን።
ሮበርት ፌትራኬስ ፍርሃት ላይ የሚገኘው የኦሃዮ ስቴት ዩኒቨርሲቲው አጥቂ የአርታን ቤተሰብ ጠበቃ ናቸው።
There's great fear out there, you know, with the statements of President-elect Trump.
ተመራጩ ፕሬዚደንት ትራምፕ በሚናገሩት ምክንያት ከፍተኛ ፍርሃት ነግሷል። በጣም ነው የሚፈሩት። ፊታቸው በካሜራ እንዲታይ መፈለጋቸውን እንኳን ተጠራጥራለሁ።
ኮሎምበስ ከተማ ከሚገኘው የሶማሌ ማህበረሰብ አመራር አንዱ የሆኑት ሐሰን ኦማር ዴሬ ማህበረሰባችን ይህችን ሀገር ከጥቃት ለመጠበቅ እንደሚረዳ ቃል ገባለሁ ብለዋል።
We are willing to work with the law enforcement. We are willing to work with the local government, our mayor, everybody.
ከህግ አስከባሪዎች ጋር ለመስራት ፈቃደኞች ነን። ከከተማው አስተዳደር፣ ከከንቲባችን ጋር፣ ከሁሉም ሰው ጋር ሆነን የኛ ማህበረሰብ አባላት ለሀገሪቱ ደህንነት ጠንቅ እንዳይሆኑ ለመጣር ዝግጁ ነን።
የኦሃዮ ስቴት ዩኒቨርሲቲውን ጥቃት ያደረሰውና በፖሊስ የተገደለው አርታን ኮሎምበስ ከተማ ሶማሊዎች በብዛት ከሚኖርባቸው የአሜሪካ ከተሞች ሁለተኛዋ ብትሆንም ሰው ያየኝ ሶላት መስገድ እፈራለሁ ሲል በቅርቡ ተናግሮ እንደነበረ ተጠቅሷል። የአብዱራዛቅ አርታን ቤተሰብ የሚኖርበት ሰፈር አቅራቢያ ያለው መስጊድ ኃላፊዎች ልጁ ብዙም የሚታወቅ እንዳልነበረ ነው የሚናገሩት። በርሱ ድርጊት ግን ሰዎች ማህበረሰባችንን እንዳለ ባደገኝነት ይፈርጁብን ይሆናል ሲሉ ይሰጋሉ።
መጽሔታችንን ያገባደድን ነው። የመጨረሻው ርዕስ ደግሞ ይሄ ነው። የሶሪያ መንግሥት ኃይሎች አሌፖ ከተማ ውስጥ በአማጽያን ቁጥጥር ስር የቀረውን ክፍል ለማስመለስ በሚያደርጉት ጥረት የጭካኔ ተግባር መፈጸሙን እንዲያቆሙ ሩሲያ ተማጽኖ እንድታደርግባቸው ዓለም አቀፉ ማኅበረሰብ እየጠየቀ ነው። በቅርብ የደረሱ ዘገባዎች እንደሚሉት የመንግሥት ኃይሎች በአማጽያኑ ተይዞ በነበረው ምስራቃዊ አሌፖ ከገቡ በኋላ ብዙ ሴቶችና ልጆች የሚገኙባቸው ከ80 በላይ ሰዎች ገለዋል። የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት ትናንት ስለ ጉዳዩ አስቸኳይ ስብሰባ አካሂዷል። የአሜሪካ ድምፅ ራዲዮ ዘጋቢ ዝላቲካ ሆክ ያጠናቀረችውን ዘገባ አዳነች ፍሳዬ ታቀርባለች።
በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ሰማንታ ፓወር የፕሬዚዳንት ባሻር አልአሳድ ወታደራዊ ኃይሎች በምስራቅ አሌፖ በሚገኙ መኖሪያ ቤቶች ውስጥ እየገቡ ሲቪሎችን እየገደሉ ነው ሲሉ ትላንት ተናግረዋል።
ሬጂም ኦፍ ባሻር አልአሳድ ሩሲያ፣ ኢራን and their affiliated militia are the ones responsible
የባሻር አልአሳድ መንግስት፣ ሩሲያ፣ ኢራንና ተባባሪያቸው የሆኑ ታጣቂዎች የተባበሩት መንግስታት ድርጅት በስብዕና ላይ ተፈጸሙ ለሚለው ጥቃት ተጠያቂዎች ናቸው። ምህረት የላቸውም።
በተባበሩት መንግስታት ድርጅት የሶሪያ መልእክተኛ ባሽር ጃፋሪ በበኩላቸው ሆን ተብሎ ሲቪሎች እየተገደሉ ነው የሚለውን ክስ አስተባብለዋል።
وأنفي بشكل قاطع I denounce and reject all fabricated reports used by the delegations to the
United States, የፈረንሳይና የእንግሊዝ ተወካዮች የተጠቀሙባቸውን የፈጠራ ዘገባዎች ሁሉ አወግዛለሁ። አልቀበላቸውም። የሶሪያ መንግስት አሌፖ ውስጥ ሆን ብሎ ሲቪሎችን ኢላማ እያደረገ ነው የሚሉ ሸሪኮቻቸውንና ወጋኞቻቸውንም እንደዚሁ።
የፈረንሳይ አምባሳደር ደግሞ ሩሲያ የደም መፋሰሱን ተግባር እንድታቆም ጥሪ አድርገዋል። የሩሲያ አምባሳደር ግን የሶሪያ መንግስት ኃይሎች አሌፖ ከተማን ሙሉ በሙሉ ከተቆጣጠሩ በኋላ መላው ወታደራዊ እንቅስቃሴ ቆሟል ብለዋል። የሶሪያ አማጽያን ከከተማይቱ መውጣት የሚፈልጉ ሰዎች ሊወጡ የሚችሉበት ስምምነት ላይ ደርሰዋል። በተባበሩት መንግስታት ድርጅት የሩሲያ አምባሳደር ቪታሊ ቹርኪን አብራርተዋል።
እዚያ የሚቀረው ህዝብ መውጣት አይኖርበትም። ይሁንና ከወደመው ከተማ ለመውጣት የሚፈልጉ ሰዎች ሊኖሩ ይችላሉ።
የዩናይትድ ስቴትስ ባለስልጣኖች አሌፖ በመንግስት ኃይሎች ስለተያዘች የሶሪያ የእርስ በርስ ጦርነት አብቅቷል ማለት አይደለም ሲሉ አስጠንቅቀዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ጆን ከርቢ
Even if it is the end of the siege in Aleppo, it is not the end of the war in Syria.
የአሌፖ ከተማ ከበባ ቢያበቃም እንኳ የሶሪያ የእርስ በርስ ጦርነት አከተመ ማለት አይደለም፣ መቀጠሉ አይቀርም።
ጆን ከርቢ የሶሪያ ጉዳይ መፍትሄ ሊያገኝ የሚችለው በመንግስትና በተቃዋሚዎች መካከል ድርድር በማካሄድ ነው ሲሉ የዩናይትድ ስቴትስን አቋም ደግሞ ተናግረዋል። አሜሪካ በሶሪያ ችግር ላይ እጇን አጥባለች ሲል አንድ ጋዜጠኛ የተናገረው እንደማይቀበሉ ከርቢ አጥብቀው ተናግረዋል።
ተኩስ ቆሞ ሰብአዊ አቅርቦት እንዲገባ የተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት ውሳኔ እንዲያሳልፍ የተደረገውን ጥረት የመራችው ዩናይትድ ስቴትስ ነበረች ይሳካል በሚል ተስፋ ከሩሲያ ጋር ውይይት ውስጥ የገባችው። ሩሲያ በአሳድ ላይ ተጽዕኖ የማሳደር አቅም ስላላት ነበር ውይይት የተደረገው። ሆኖም ጥረቱ አልተሳካም።
ጥረቱ ባለመሳካቱ ዩናይትድ ስቴትስ የሶሪያው ጦርነት በዲፕሎማሲያዊ መንገድ እንዲፈታ ዓለም አቀፍ ዘመቻ የመራች ቢሆንም ደማስቆ በደጋፊዎቿ በተለይም በሩሲያ እርዳታ ጥረቱን አሰናክላለች።
አድማጮች የምትከታተሉት በ19፣ 22 እና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። እስከ ምሽቱ 4 ሰዓት ይቀጥላል። አሁን በነጻው ስልክ መስመር 202-205-9942 የውስጥ መስመር 14 ከተቀበልናቸው አስተያየቶቻችሁ ለሰዓቱ ጥቂቱን እንሰማለን።
ሰላም ቮይስ ኦፍ አሜሪካ፣ እንደምናችሁ? ዳና ከርማችኋል ወይ? እንደምናችሁ ለማን ነው? ባካችሁ መጥፎ አታስተላልፉልን። ሀገራችን እየለማት ነው። ኢትዮጵያ ወደ ላይ እየተተኮሰች ነው፣ እየሄደች ነው። በጣም ጥሩ እየሄደች ነው። ይሄ መጥፎ ነገር ብትተው ጥሩ ነበር ይመስለኝ። ዛሬ እንደሰማሁት ቮይስ ኦፍ አሜሪካ በእናንተ አካባቢ ነው የሰማሁት ማለት ነው። እስከ መኪናዎቹ ከተሰሩ ኢትዮጵያ ውስጥም ከዚህ የበለጠ ምንድን ነው የምንለው? ምንድን ነው የምንጫጫበት ምክንያቱስ ምንድን ነው? ሚኒስትሪው መኪናዎች እየሰራ አውጥተዋል። ሜድ ኢን ኢትዮጵያ የሚባል ተሽከርካሪ ካየንና ከዚህ የበለጠ ምንድን ነው? ሁሉን ነገር ሰምቼዋለሁ በትግርኛ ሲናገር ዛሬ በቮይስ ኦፍ አሜሪካ። እና እባካችሁ ጥሩ የሆነ ነገር ብናወራለት ጥሩ ነው የምንሄደው። እሳት የሚያቃጥል ብናወራለት ደግሞ በጣም መጥፎ ነው። እና ጥሩ ብታወሩት ይህንንም ያው ግዴታ ነው አውሩት። የሚበልጥ መጥፎ ነገር ስለምትሆኑት ብታወሩ ይህን ነገር ቢቀር ጥሩ ነበር ይመስለኝ። ሀገር የሁላችን ነው። ጥሩ የሆነው ጭምር እያደረጋችሁ ብትናገሩ ጥሩ ነው ይመስለኝ። እግለ ታሰረ እግለ ተወጣ። ወንጀለኛ ከሆነ ይታሰራል፣ ይፈታል። እዚህ ስራት መስራት ነው።
ዎች እንደምን አላችሁ? ከዶክተር ነገሪ ለንጮ ጋራ ያደረጋችሁትን የጥያቄ መልስ አዳምጠነዋል። ዶክተር ነገሪ ከተናገሩት ውስጥ አንድ ቁም ነገር ተናግረዋል። ይኸውም ንብረት ይተካል፣ የሰው ህይወት ግን አይተካም አሉ። ይሄን አባባል በ25 ዓመት አገዛዝ ውስጥ ከገዣችን ባለስልጣን ውስጥ ለመጀመሪያ ጊዜ ስሰማው በጎ አባባል ነው። በአንጻሩ አሁንም የስርዓቱ ብዙሃን መገናኛና አቀንቃኞች እንዲሁም ካድሬዎች እየለፈፉ ያሉት ስለ ንብረት ነው። አንዳንድ ተባራሪ ስለተቃጠሉ መኪናዎች፣ የአበባ እርሻዎች ስለ እነሱ የሚለፍፉት፣ ስለሚገሉት የሰው ልጅ ውድ ህይወት፣ ስለሚያስሩት፣ በዱላ ስለሚሰባብሩት የሰው ልጅ አካል ምንም ደንታ የላቸው። የሚሰበስቡትን ሀብት ስናይ የአማራን ለም መሬት፣ የወልቃይት ጠገዴን፣ የሁመራን፣ የዳንሻን፣ የጠለምትን፣ የራያ ቆቦን መሬት የሚቆጣጠሩትን ስናይ እውነትም ለንብረት ነበር እንዴ ጫካ የገቡት? ተጨቆንኩ ያለማ ህዝብን አይጨቁንም። ተበደልኩ ታፈንኩ ያለማ ያንን ግፍ ስለሚያውቀው ያ የጠላውን ግፍ በሌሎች ላይ አይጭንም።
አስተያየቶቻችሁን ያደረሳችሁን አድማጮች እናመሰግናለን። ሌሎቻችሁም በቀረቡ በተስተናገዱ ፕሮግራሞቻችን ላይ አስተያየቶቻችሁን ስጡ፣ ተሳተፉ። አድማጮች፣ አሁን የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር ከምሽቱ 3:35 ያመለክታል። ርዕሰ ወሬዎቹን በጫጭሩ አዲሱ አበባ ያሰማናል።
የጋምቢያ የምርጫ ኮሚሽን በደህንነት ኃይሎች ቁጥጥር ስር በመዋሉ ድርጊቱን ያወገዙት የተባበሩት መንግስታት ዋና ጸሐፊ መሪዎቹ ኃይሎች ሕንፃውን በአስቸኳይ ለቀው እንዲወጡ ጥሪ አቅርበዋል። አዲስ ይፋ በሆነ አንድ ዘገባ መሠረት በናይጄሪያዋ ቦርኖ ግዛት የሚገኙ 2/3 የጤና ተቋማት አንድም ወድመዋል አሊያም ተዘግተው ሥራ አቁመዋል። ይህም የሆነው በአማጺው ቡድን ቦኮ ሐራም ቁጥጥር ስር ያሉ ቦታዎች በመሆናቸው ነው ተብሏል። ፕሬዚዳንት ባራክ ኦባማ ለካንሰር ምርምር፣ ለሱስ አስመጪ ማስወገጃ ሥራና ለአእምሮ ጤና አገልግሎት የሚረዳ የ6.3 ቢሊዮን ዶላር እርዳታ ሰነድ ማጽደቃቸው ተነገረ።
I believe that the United States of America should be the country that ends cancer once and for all.
United States of America የካንሰር ህመምን ለማጥፋት ቀዳሚው አገር መሆን እንዳለባት አምናለሁ። እናም ብዙ ሰዎች ከሚያስቡት በላይ ጉዳዩን በስኬት ያካሄድን ሲሆን ይህ ያሁኑ ህግ ደግሞ ይበልጥ ወደ ፍጻሜው ያዳርሰናል።
በዚህ በዋይት ሃውስ በተከናወነ ስነ ስርዓት ላይ ፕሬዚዳንት ኦባማ ምክትል ፕሬዚዳንት ጆ ባይደን ለዚህ ከፍተኛ አስተዋጽኦ ማበርከታቸውን ገልጠዋል። ዜናው አበቃ።
አድማጮች፣ የሁለተኛውን አጋማሽ ቀደም ባሉት የሰዓቱ የዓለም ዜናዎች ጀምረናል። አሁን ለዚህ ክፍል ቀዳሚ ወዳደረግነው ቅንብር ነው የምናልፈው። በደቡብ ወሎ በርካታ የሰማያዊ ፓርቲ አባላትና ደጋፊዎች መታሰራቸውን የፓርቲው ሊቀመንበር አስታወቁ ይላል ዘገባው። የእስሩ ሁኔታ በግብታዊነት የሚካሄድ በመሆኑም እጅግ ተቸግረናል ሲሉ ሊቀመንበሩ አማረዋል። በኦሮሚያ ክልል ምዕራብ ጎጂ ዞን ገራማ ወረዳ ተመሳሳይ ችግር እንዳለም የሰማያዊ ፓርቲ የዞኑ አስተባባሪ ገልጠዋል። የወረዳው የጸጥታ ኃላፊ በበኩላቸው ከሕግ ውጭ የተፈጸመ እስራት የለም ሲሉ ነው መልስ የሰጡት። መለስካቸው አመሃ ዝርዝሩን ይዟል።
የሰማያዊ ፓርቲ ሊቀመንበር አቶ የሸዋስ አሰፋ እንደሚሉት የአስቸኳይ ጊዜ አዋጁ ከመታወጁ በፊት በጠቅላላ ከ94 የማያንሱ አባላት ታስረዋል። ከአስቸኳይ ጊዜ አዋጁ ወዲህ ደግሞ 23 አባላት እንደታሰሩና ይህንኑ ለመርማሪ ቦርዱ እንዳመለከቱ ይናገራሉ። ቦርዱም ተጣርቶ ይለቀቃሉ የሚል መልስ ከሰጣቸው በኋላ ታሳሪዎቹ ወዳልታወቀ ቦታ መወሰዳቸውን ያስታውሳሉ። እነዚህን እስረኞች አሁን ይገኛሉ በሚሉባቸው ስፍራዎችም ማንም ሰው ሊጠይቃቸው እንደማይችል አቶ የሸዋስ ይናገራሉ። እንደ ምሳሌም የፓርቲው የውጭ ጉዳይ ኃላፊ ናቸው የተባሉት አቶ አበበ አካሉን ባለቤታቸውና ልጆቻቸው እንኳን ሊያገኟቸው አልቻሉም ብለዋል። አሁን በደቡብ ወሎ ተጀመረ ያሉትን እስር ደግሞ እንዲህ ይገልጹታል።
አፈሳ ነው። ደቡብ ወሎ ሐይቅ ላይ የፓርቲው አባላት ደጋፊዎች ታፍሰዋል ማለት ይቻላል። 50 ሰው ነው ለምሳሌ አንድ ቦታ ላይ የታሰረው፣ 50 ሰው አንድ ቦታ ላይ፣ 14 ሰው አንድ ቦታ ላይ፣ 7 ሰው የቀጠለ ነው ከባለፈው። የአስቸኳይ ጊዜ አዋጁ ነው ለማለትም ህግ ነው ለማለትም ተቸግረናል። ምክንያቱም ዝም ብሎ ግብታዊ ነው እስሩ። በምን ምክንያት ነው መጠየቅ አይቻልም። ክስ የለም፣ ምርመራ የለም። ወዳልታወቀ ቦታ ነው የሚወሰዱት። የተወሰኑት እንደውም እየፈሩ ከሰፈራቸው እየተሰደዱ ነው። አሁን የፓርቲ አባል በመሆናቸው ብቻ በቃ ከሌ ታሰረ፣ ስለዚህ ቀጣዩ እኔ ነኝ ማለት ነው እያሉ ቦታቸውን እየለቀቁ ነው እየሄዱ ያሉት አሁን። እና ምንም ይሄ ነው ለማለት በአስቸኳይ ጊዜ አዋጁ ነው ህግ ጥሰው ነው ወይ ከከሌ ጋር ተገናኝተው ነው ወይ ብሎ እንኳን አይደንቲፋይ ለማድረግ በጣም አስቸጋሪ ሆኖብናል።
አቶ የሸዋስ አሁን ተፈጥሯል የሚሉት ሁኔታ በተቃዋሚ ፓርቲነት ተደራጅቶ ለመስራት እጅግ አስቸጋሪ እንደሆነ ነው የሚገልጹት።
ስለዚህ ወይ በፓርቲ መደራጀት አይቻልም እዚህ ሀገር፣ ስለዚህ አቁሙ፣ ሰርቲፊኬታቸው መልሱ ነው ማለት ያለበት መንግስት፣ ወይም ደግሞ ንጹህ የሆነውን ሰው እያጣራ መልቀቅ ነው ያለን። እስካሁን አንድም ሰው የተለቀቀ የለም፣ አንድም ሰው። የሚያዘው ግን እኛ እስካሁን እስከወቀነው ድረስ በየቦታው መዋቅር አለ የደወሉ ይነግረናል የፓርቲ አባል ስለሆነ ብቻ ነው የሚያዘው ይሄንን ኢቭን ይሄን ተሳቸዋል እኮ አይባሉ ለምሳሌ አዲስ አበባ ላይ ያሉት የተለጠፈውን ስናየው መንግስትን ማጥላላት ነው የሚለው ከዚህ በፊት 23 ሰዎች ያሉት የተቃዋሚ ፓርቲ አባል ሆኖ አማራጭ ሐሳብ አምጥቶ የሚቃወም ሰው መንግስት ሊያወድስ አይችልም
የሰማያዊ ፓርቲ በኦሮሚያ ክልል የምዕራብ ጉጂ ዞን አስተባባሪ አቶ በድሉ መንግስቱ ደግሞ ለፓርቲው ተግላላ ጉባኤ ወደ አዲስ አበባ ከመጡ በኋላ የፓርቲው አባል በመሆኔ ብቻ ቤቴ ከህግ ውጭ ተሰብሮ ንብረቴ ተዘርፏል ባለቤቴም በኔ ምክንያት ታስራለች ሲሉ ይናገራሉ
በኮማንድ ፖስት ተደራጅተናል የሚሉ አካላት በከኋላ በኩል የመኖሪያ ቤቴን ሰብረው ገብተው የተለያዩ የፓርቲውን ሰነዶች እና ንብረቶች ካርኒዎች እንዲሁም ባለቤቴ ጫማሽታ ያስቀመጠችውን 9700 ብር እኔ ቤት ውስጥ በጥሪት ያስቀመጥኩትን 25000 ብር ከቤት ዘርፈው ከሻንጣ ውስጥ ወስደው ሻንጣውን በታትነው ዘርፈው ቤቱን ክፍት አድርገው ጥለው ሄደዋል ባለቤቴን ከቤተክርስቲያን ስትመጣ 4 ሰዓት አካባቢ ላይ ኢሰባዊ በሆነ ድርጊት እየተደበደበ እየተገፈተረች ታጣቂ ሚሊሻ ኃይል ወደ ፖሊስ ጣቢያ ተወስዳ ታስራ ነበር።
በምዕራብ ጉጂ ዞን የገላና ወረዳ ጸጥታ ኃላፊ አቶ አበበ ዲኮ በበኩላቸው የአቶ በድሉ ባለቤት ወይዘሮ ምስራቅ አሰፋ በቁጥጥር መዋላቸውን ባይክዱም ውንጀላውን ግን አስተባብለዋል።
አይ ተደፈረ ማፍትም የለም መታሰሩ ለጊዜ አሁን በህግ ቁጥጥር ስር ነው ያለችው ምንም ተደፈራት ሰባዊ ማፍትም የለም አሁን የምናጣራ ነገር ስላለ ነው ተጨባጭ መረጃ ማለን በተጨባጭ መረጃ ጋር ከአዋጁ ጋር ተያይዞ ወንጀለኛ በመሸሸግና ተፈላጉን በመደበቅ ነው እና በተጨባጭ ማስረጃም ሁሉም ነገር በተረጋገጠ ነው አሁን በጊዜ እየተጣራች ነው አለችው እንጂ እሷ ብቻ ሳይሆን ማንም እየተጣራ ያለ በአሁኑ ሰዓት ከነውጥ ጉዳይ ጋር ተያይዞ የነበሩ ሰዎችም ሁሉም እየተጣራ እንዳለ እንደማንኛውም ሰው እየተጣራች ነው አለችው።
አቶ በድሉ በባለቤታቸው ላይ የተፈጸመው በደል ይህ ብቻ እንዳልሆነና ከመጀመሪያው እስር በኋላም ስለተፈጸመው ሁለተኛ እስር ይዘረዝራሉ።
ዳር 25 ቀን አሁንም እሁድ ለት ነው 8 ሰዓት አካባቢ በቤቱ መተው ፈተሹ የሚያስወነጅላቸው ነገር በሚያጠውበት ሰዓት ቤቱ ውስጥ ንግድ ፍቃድ አላት ምስራቅ አሰፋ አገኘው የሚል የጫማ ንግድ ፍቃድ አላት ከመደርደሪያ ላይ 97 ጫማ 97 ጥንድ ጫማዎችን በጆንያ አስጭነው ወስደው እሷንም እየገረፉ ወስደው አስረዋታ ይሄን ይመስላል ከፍተኛ በደል ነው የደረሰብኝ ኢሰባዊ የሆነ አያያዝ ነው እሷ ላይም እየደረሰ ያለው ከሰው ጋር እንዳትገናኝ ተደርጓል ምግብ እንዳይገባላት ተደርጓል ዘመድ እንዳይጠይቃት ተደርጓል ይሄን ይመስላል
የወረዳው የጸጥታ ኃላፊ ደግሞ ይህ አልተፈጸመም ነው የሚሉት
በትም አልተሰበረም የተዘረፈ ንብረትም አለም ህገወጥ ይሄ ኮንትሮባንድ ዕቃ ተይዟል ኮንትሮባንድ ደግሞ የትም የሚያዝ ነው ኮንትሮባንድ ጫማ ተይዟል የተወሰነው ከቤት ውስጥ ከሷ ባለችበት ተቆጥሮ ነው ሰው ባለበት ስለዚህ ይሄ ነው ያለው እንጂ ያለ አግባብ የሌለው የተዘረፈ ለኛም ያመለከተችው ነገር የለም እኛም ሰው ባለበት ነው ሁሉም አካል ባለበት ነው ከተማ ውስጥ ነው ገጥርም አይደለም ይሄ የተሳሳተ ነው ለእናንተ የደረሰው
ባለፈው ሳምንት የመንግስት ኮሙኒኬሽን ጉዳዮች ጽፈት ቤት ሚኒስትር ዶክተር ነገሪ ሌንጮ ለቪኦኤ ካርማጮች ለቀረቡ ጥያቄዎች በሰጡት መልስ እንዳስታወቁት በአሁኑ ጊዜ ከአስቸኳይ ጊዜ አዋጁ ጋር በተያያዘ የታሰሩትን ሰዎች ቁጥር በእርግጠኝነት የሚያውቀው ኮማንድ ፖስት እንደሆነ መጥቀሳቸው አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው አምሃ እናመሰግናለን። ለዛሬው ዲሞክራሲ በተግባር ያደረሰንን ዘገባ ነበር የተከታተላችሁት። አሁን በስርጭታችን የጊዜ ሰሌዳ መሰረት አሜሪካና ህዝቧ። መሳሪያ ያልያዘው ጥቁር አሜሪካዊ ታዳጊ ወጣት ማይክል ብራውን በፖሊስ ጥይት ተመቶ መገደሉን ተከትሎ ከተማይቱ ሁከት ከበጠበጣት ከሁለት ዓመት በላይ ተቆጠረ። ታዲያ አሁንም የከተማዋ ፖሊስ ሰራዊት ተሐድሶ ሥራ አላበቃም ይላል። ማይክል ብራውን በጥይት ከተመታ በኋላ በተከተለው ምርመራ በከተማዋ ፖሊስ ክፍል በፍትህ ዘርፉ ውስጥም የቀለም ልዩነትን መሠረት ያደረገ አድሎና ከሕገ መንግሥቱ ውጭ የሆነ አሰራር እንዳለበት ተገኝቷል። የአሜሪካ ድምፁ ክሪስ ሲምኪንስ በቅርቡ ወደ ከተማዋ ተመልሶ ከአዲሱ የፖሊስ አዛዥ ጋር ተወያይቶ ስርዓቱን ለመቀየር ያለ እረፍት እየሰሩ መሆኑን ነው ያመለከቱት። ቆንጅታዬ ለዛሬው አሜሪካና ህዝቧ እንዲህ አቀናብረዋለች።
የፈርገሰን ፖሊስ አዛዥ ዴልሪሽ ሞስ በከተማዋ የፖሊስ ሰራዊት ውስጥ የማስተካከል እርምጃ እንዲወስዱ ኃላፊነት ተሰጥቷቸው ተያይዘውታል።
The biggest challenge right now is not really about the Department of Justice mandate. I think the biggest
አሁን ትልቁ ፈተና የፍትህ ሚኒስቴር ያለው ስልጣን ምን ያህል ነው የሚለው አይደለም። ዋናው ፈተና የፖሊሶች እጥረት መኖሩ ነው።
ማይክል ብራውን እንደ አውሮፓውያን አቆጣጠር በ2004 ዓመተ ምህረት ከተገደለ በኋላ የፈርገሰን ፖሊስ ብዙ ፖሊሶች ተሰናብተውበታል። የፍትህ ሚኒስቴር ባካሄደው ምርመራ በሰራዊቱ በኩል በጥቁሮቹ የከተማይቱ ነዋሪዎች ላይ ያድሎ ተግባር ይፈጸም እንደነበረ ደርሶበታል። ጥቁሮች ከከተማዋ ህዝብ 2/3 ሆነው ሳለ የትራፊክ ህግ በመጣስ ፖሊስ በሚያቆማቸውና በሚታሰሩት በሙሉ ማለት ይቻላል ጥቁሮቹ የሚበልጡ መሆናቸውን በመርመራው አግኝቶታል።
When I hear a story of a police officer mistreating someone or a police officer
ፖሊስ አንድ ሰው አንገላታ የሚል ወሬ ሲሰማ ሌላ ፖሊስም ይሁን ማንንም የሙያ ስርዓት በጎደለው መንገድ አያያዝ ከፈጸመ ያ የተለየ ክስተት ሳይሆን ቀድሞውንም ከውስጥ ያለ ጉዳይ መሆኑን ይጠቁመናል። ስለዚህ ያን ከግንዛቤ አስገብተን ተክተን እንሰራለን።
አንጋፋ የማያሚ ፍሎሪዳ ፖሊስ የነበሩት ዶልሪሽ ሞስ ከ32 ዓመታት አገልግሎት በኋላ ጡረታ ሊወጡ የነበራቸውን እቅድ ትተው ነው ዘንድሮ የፈርገሰን ፖሊስ ሰራዊት አዛዥ ሆነው ለመስራት የወሰኑት። ሞስ በ1980ዎቹ ዓመታት በፖሊሶችና በጥቁሮች የከተማይቱ ማህበረሰብ መካከል በተፈጠረ አምባጓሮ ወቅት የዚያች ከተማ ነዋሪ ታዳጊ ወጣት ነበሩ። ታዲያ ችግር ላይ ላሉ መስሪያ ቤቶች መላ በመፈለግ ረገድ የምከተለውን ፍልስፍና አቅጣጫ ያስያዘልኝ ያካበትኩት ተመክሮዬ ነው ይላሉ ዴልሪሽ።
I will prosecute officers who do things illegal.
ህገወጥ ተግባር የሚፈጽሙትን ፖሊሶች ህግ ፊት አቀርባቸዋለሁ። የፖሊስን ሰራዊት የሚያዋርዱትን ደግሞ አባርራለሁ። ስለዚህ አንዳንዶቹ መልእክቱ ደርሷቸዋል ብዬ አስባለሁ።
የፈርገሰኑ ሁከት በሀገሪቱ ዙሪያ በፖሊሶች ላይ ተቃውሞ ቀስቅሶ ከርሟል። የፖሊስ አዛዡ ዴልሪሽ ሞስ ለመቀየር የሚፈልጉትን እንዲህ ሲሉ ይገልጻሉ።
Basically having people understand that the police are here to help you and making sure
በመሰረቱ ሰው ፖሊሶች የሚሰሩት ህዝብን ለመርዳት መሆኑን እንዲረዳ ፈልጋለሁ። ፖሊሶቹም ስራቸው ህዝብን መርዳት መሆኑን መገንዘባቸውን ማረጋገጥሻለሁ። ይህ ደግሞ የማፈቅረውን ሙያ ከጥፋት ለመታደግ ወሳኙ መንገድ ነው ብዬ አስባለሁ።
የፈርገሰን ከተማ የፖሊስ አዛዥ ለቪኦኤ ክሪስ ስሚት እንዳስረዱት አሁን እሳቸው በሚመሩትና ውጥረት ላይ በከረመው የፖሊስ ሰራዊት የይዞታ ለውጥ እርምጃዎችን እየወሰዱ በጎኑ ደግሞ አዳዲስ ፖሊሶችን በመቅጠርና ስራ ላይ እንዲቆይላቸው በማድረግ ጥረት ላይ መሆናቸውን አስረድተዋል።
ተከታዩ ዝግጅት ወደ አዲስ አበባ የሚመልሰን ይሆናል።
ዘገባውን ያከለን ደግሞ እስክንድር ፍሬው ነው።
የድሬዳዋ ድልጮራ ሆስፒታል ኤችአይቪን ለመዋጋት በዩናይትድ ስቴትስ መንግስት ከሚደረገው ድጋፍ ማሳያዎች አንዱ ነው። በሆስፒታሉ ቅጥር ግቢ ካለው ህንጻ እስከሚሰጡት አገልግሎቶች ይህንኑ መመልከት ይቻላል። ሰሞኑን ወደ ድሬዳዋ በተጓዘው በአዲስ አበባ የዩናይትድ ስቴትስ ኤምባሲ የሉካም ቡድን ከተጎበኙት ስፍራዎችም አንዱ ነበር። ከሉካም ቡድኑ አባላት አንዱ የዩናይትድ ስቴትስ የበሽታ መከላከያና መቆጣጠሪያ ማዕከል ሲዲሲ የኢትዮጵያ ዳይሬክተር ጄፍሪ ሃንሰን ይህንኑ ሐሳብ አጠናክረዋል።
The building itself that we're in, this is the outpatient department of Dilchora Hospital.
አሁን ያለንበት ህንጻ ራሱ ይህ የድልጮራ ሆስፒታል የተመላላሽ ህክምና ክፍል ነው። ከዩናይትድ ስቴትስ መንግስት በተገኘ እርዳታ በዩናይትድ ስቴትስ ፕሬዚደንት የኤድስ አጣዳፊ ድጋፍ መርሃ ግብር ፔፋር ገንዘብና በአሜሪካ የበሽታዎች መቆጣጠሪያና መከላከያ ማዕከላት ሲዲሲ የቴክኒክ ድጋፍ የተገነባ ነው። ይህ አጠቃላይ የሆነ አገልግሎት የሚሰጥ የተመላላሽ ሕክምና ክፍል ነው። የእናቶች ጤና፣ ኤችአይቪ ከእናት ወደ ልጅ ወይም ወደ ጽንስ እንዳይተላለፍ የሚደረግ ጥንቃቄ፣ የኤችአይቪ ምርመራ፣ ሕክምናና እንክብካቤ፣ የላብራቶሪ አገልግሎት የመሳሰሉትን ይሰጣል። የእኛ ሠራተኞችም የገንዘብና ቀጥተኛ የሆነ የቴክኒክ ድጋፍ በማድረግ ከከተማው አስተዳደር ጤና ቢሮ ጋር ይሠራሉ።
የዱካን ቡድኑ አባላት በሆስፒታሉ የሚሰጡ የተለያዩ አገልግሎቶችን ተዘዋውሮ ተመልክተዋል። የድሬዳዋ አስተዳደር የጤና ቢሮ ኃላፊ ዶክተር ሙሉቀን አርጋው እንዳሉትም ከዩናይትድ ስቴትስ የሚገኘው የገንዘብ ድጋፍ በርካታ አገልግሎቶችን ለማከናወን እያገዘ ነው።
ለህብረተሰቡ የሚሰጠው አገልግሎት ስለ ኤችአይቪ በተመለከተ ለህብረተሰቡ የሚሰጠው አገልግሎት የሚጠናከርበት ተቋማቱ ይህን አገልግሎት ሊሰጡ
አገልግሎት ሲባል ምን ይጨመራል?
ኤችአይቪ ምርመራ፣ ህክምና ከተገኘባቸው በኋላ ደግሞ ክትትሉና ድጋፉ እነኚህ ስራዎች የሚሰሩት ፔፓር እየሰጠን ባለው ፈንድ ነው።
ስለዚህ ሙሉ በሙሉ ማለት ነው ወይ ስንት በመቶውን ይሸፍናሉ? ስንት በመቶውን ይሸፍናሉ? በመቶኛ ካስቀመጡ
እንግዲህ አብዛኛው ማለት እንችላለን፣ አብዛኛው በፔፓር ሰፖርት ነው የሚሰራው። ባለሙያዎቹን ሃየር አድርጎ ባለሙያዎቹ ሰርቪሱን እንዲሰጡ የማድረጉን ስራ ግን መንግስት ነው ወስዶ የሚሰራው ማለት ነው። ስለዚህ ፔፓር እየሰጠን ያለው ሰፖርት ለህብረተሰቡ ምን አስተዋጽኦ አድርጓል ካለን፣ አፍተር ኦል ሁሉም ስራው ኤችአይቪ መቀነስ ነው፣ ኤችአይቪ ትራንስሚሽን መቀነስ ነው። መርምረን ፖዚቲቭ ማግኘቱ፣ ያገኘነውን ህክምና ማስጀመሩ ምን የጀመረው ደግሞ ቫይረሱ በውስጡ ሰፕረስ መሆኑን የምንከታተለው
ሶስቱ ዘጠናዎች የሚባለው ነው።
አዎ። ስለዚህ መተላለፉን ለመቀነስ ነው። ስለዚህ እየተደረገ ያለው ድጋፍ እያንዳንዱ ቤት እየጠቀመ ነው ብለን ነው የምናስበው። ምክንያቱም ኤችአይቪ እንዳይሰራጭ እንዳይተላለፍ እያደረግን ስለሆነ ማለት ነው።
የድሬዳዋ አስተዳደርና የዩናይትድ ስቴትስ አጋሮቹ እየሰሩ ያሉት 90-90-90 የተባለውን ዓለም አቀፍ እቅድ ለማሳካት ነው። እንደ አውሮፓውያን አቆጣጠር በ2020 90% የሚሆኑ ሰዎች ምርመራ አድርገው ራሳቸውን እንዲያውቁ ማድረግ የመጀመሪያው እቅድ ነው። ቫይረሱ ከተገኘባቸው ሰዎች 90% የሚሆኑት ያልተቋረጠ የእድሜ ማራዘሚያ እንዲያገኙ ማድረግ ደግሞ ሁለተኛው እቅድ ነው። ሶስተኛው እቅድ ደግሞ መድኃኒቱን ከሚወስዱት ሰዎች 90% የሚሆኑት የቫይረሱን መጠን በከፍተኛ ሁኔታ መቀነስ እንዲችሉ ማድረግ እንደሆነ ተመልክቷል። ወደ ግማሽ ሚሊዮን የሚጠጋ ሕዝብ በሚኖርበት የድሬዳዋ አስተዳደር የኤችአይቪ ስርጭት 3.2% እንደሆነ መረጃዎች አመለክታሉ። ቫይረሱ በደማቸው ውስጥ ያለ ሰዎች ቁጥርም ከ9000 በላይ እንደሆነ ይገመታል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር እናመሰግናለን። በፕሬዚዳንቱ የአስቸኳይ ጊዜ የኤድስ እርዳታ ፔፕፋር አማካኝነት ከዩናይትድ ስቴትስ መንግስት እየተደረገ ያለው የኤችአይቪን ስርጭት ለመቀነስ ያገዘ መሆኑን የድሬዳዋ አስተዳደር ባለስልጣናት የተናገሩበትን ዘገባ ነበር የተከታተላችሁት። እስክንድርን በድጋሚ አመሰግናለሁ። አድማጮች፣ አሁን ተከታዩ ሳምንታዊ ቅንብር ሴቶችና ቤተሰብ።
የተባበሩት መንግስታት ድርጅት የሴቶች ጉዳይ ቢሮና ሌሎችም ድርጅቶች ይህን ሰሞን እንደ አውሮፓ አቆጣጠር ካለፈው ህዳር 26 እስከ ታህሳስ 10 በነበሩት ቀናት በሴቶች ላይ የሚፈጸም ጥቃት እንዲቆም ጥሪ የማቅረብ ዘመቻ ሲያካሂዱ ቆይተዋል። ለዚህ ጥረት ማህበረሰባዊ ተቋማት ትልቅ ሚና ስላላቸው በእነርሱ አማካኝነት የተጠናከረ ጥረት ለማድረግም ድርጅቶቹ ይሰራሉ። ቆንጅታዬ ባለፈው ሳምንት የተባበሩት መንግስታት የሴቶች ቢሮ የምስራቅ አፍሪካ ዲሬክተር ጋራ በተካሄደ ቃለ መጠይቅ የተቀነባበረ ዘገባ ተከታይ ክፍል ይዛ ቀርባለች። ኢትዮጵያ ውስጥ በሃይማኖት አባቶች አማካኝነት እየተሰሩ ያሉ ስራዎችንም ትዳስሳለች።
ምስራቅ ጎጃም ውስጥ ያለ እድሜ ጋብቻን፣ ግርዛትን፣ የቤት ውስጥ ጥቃትን የመሳሰሉትን ጎጂ ልማዶች ለማስወገድ በቤተ ክርስቲያን በኩል ጥሩ የሆነ ጥረት እየተደረገ መሆኑን ዩኤን ዊመን የተባበሩት መንግስታት የሴቶች ክፍል በድረገጹ ላይ ሰፋ አድርጎ አትቷል። በቤተ ክርስቲያን አባቶች አማካይነት በርካታ ነዋሪዎችን ልጆቻችሁን ያለ እድሜ አትዳሩ በማለት ጎጂነቱን አስተምረው ከ400 በላይ ሴቶች ልጆች እንዳይዳሩ ለማድረግ ችለዋል ብሎ ጽፎላቸዋል። ይህ ጎዛምንና ሲናን በተባሉት ወረዳዎች ነው። ብፁዕ አቡነ ማርቆስ በመንበረ ፓትርያርክ ጽሕፈት ቤት የስብከተ ወንጌልና ሐዋርያዊ ተልእኮ እንዲሁም የምስራቅ ጎጃም ሀገረ ስብከት ሊቀ ጳጳስ ናቸው። በዩኤን ዊመን መግለጫ ላይ ስማቸው ተጽፏል። በቴሌፎን አግኝቻቸው ምን ጥረት እያደረጋችሁ ነው ብያቸው ነበረ። ያስረዱናል። እናንተም ይህንን ጎጂ ልማድ ታገሉ ብለዋል አቡነ።
እሺ እንግዲህ ይህን ፕሮግራም አዘጋጅታችሁ ኢንተርቪው ማድረጋችሁ ትልቅ ነገር ነው። እግዚአብሔር ይስጥልኝ።
አሜን።
እንግዲህ ጎጂ ልማድ መስሚል መንግስትም በሚያወጣው ፕሮግራም ቅድሚያ ለዚህ ደራሽ ቤተ ክርስቲያን ናት በሚል ፕሮግራም አውጥተን እንግዲህ በየሀገረ ስብከቱ ነው ፕሮግራሙ በእውነት ሁላችንም አብረን በየመድረኩ ከዚያ በኋላ በየሀገረ ስብከታችን ይህም ብቻ ሳይሆን ጎጂ ተብሎ የተሰየመውን በዘመኑ ያንን እንግዲህ ያው በስፋት አስተምረናል። ያው ቅድም የተጠቀሱት ያው ጎዛመንና ስናን ነው እሺ ያሲያት ሲሉንጋ ስናን ስናን ቅድም
እሺ ካለማው
ሲናን ሲያልሻት
አዎ ስናን
ስናት ስናን ነው የሚባል። እንደው ባጋጣሚ በመላለት ሰው ሲሰማው ለማለት ነው ስም ሆነ ሲ ችግር ግን አጠራሩ ስናን ይባላል። አዎ እና ብዙ ጊዜ ነው እንግዲህ ያደረግነው ከሀገረ ስብከት ከመንበረ ጵጵስና ጀምረን እዚያ ስልጠናውን እየሰጠን ባለሙያ እየጋበዝ የሃይማኖቱ ትምህርት ደግሞ ጨው ነው ምንጊዜም እንደው ሌሎች በስጋዊ ትምህርት ስም መስጠቱ እንዲህ ነው በሚለው እንጂ እሱን በተለይ በስፋት ሰልጥነው የሚያሰለጥኑ እርሱ ያላቸው እውቀት ያላቸውን ሊቃውንት ወደ 400 ነው መሰል አንድ እንደው ያሰለጠን
እንደሱ ይላል።
እዚያ ደግሞ ወደ ወረዳ ይሄን ከዚህም በበለጠ በየወረዳዎቹ ሁለቱን ሶስቱን ወረዳ አንድ እያረግን ስራ ሰራን። ግዝረትንም የጎጂ ባህል የተባለውን ስካርንም በውሸት በሐሰት መመስከርን ሰው ማሳሰሩን ነፍስ ግድያውን ያለ እድሜ ጋብቻ የተንዛዛ ድግስ እኒህ ሁሉ አጀንዳዎች ነበሩ።
ትምህርቱን በምትሰጡበት ጊዜ ማህበረሰቡ ዘንድ ያለው አቀባበል ምን ይመስላል?
አዎ እንግዲህ ትምህርቱ ስንሰጥ በምሳሌ ነው። እኔ አሁን ለምሳሌ ሳስተምር ብዙ ተቀባይነት ሰው በሚያዩ በህሉ በሸቱ በድንቹ ነው እኔ የምመስለው ብዙ ጊዜ።
እሺ እንዴት ነው
ለምሳሌ ምልክት እነችም ከተጥሮ መማሪያ ነው ላወቀው ሰው እንደው እኛ ፈለሰፍ ነው እያደረግን ነው እንጂ ደጋፈ በድንቹ ነው ማስተምራቸው እና ይገባቸዋል። ትልቅ ወዲያው መግባቱን እዚያው ታገኘዋለሽ እዚያው ሲረዱልሽ ማለት ነው
ይረዱታል
እዚያው በሚያውቁት እንግዲህ ስርዓተ ትምህርቱ ጭምር ነው የሚያገነትረው ለሰው ጆሮ እንዳይሰጥ የሚያደርገው ያቀራረቡ ነው። እኔ በማየው ያው እንደው ገበሬው በሚወጣበት በሚወርድበት በጠቅላላ በስነ ፍጥረት ነው እና ይህም እዚያው ይወስናሉ እዚያው ነፍስንና በነፍስ አባት በኩል ያለ ጊዜ ጋብቻ ሲደረግ እንዳይባርክ እንዲገዝት በዚህ መልክ ይደረጋል። እንግዲህ በዚህ ጥሩ ውጤት ቀደም እንደተባለው እዚህኛው ወረዳ ብቻ ሳይሆን በብዙ ወረዳ ውጤት አግኝተናል።
አባታችን በዚህ ስራችሁ በዚህ ጥረታችሁ ማን ነው የሚያግዛችሁ? ከመንግስትም በኩል ይሁን ከተባበሩት መንግስታት ከዓለም አቀፍ ድርጅቶች ምን አይነት እገዛ ታገኛላችሁ?
እንግዲህ ይሄ ለዚሁ እየተባለ የሚሰጣሉ የተለያዩ ድርጅቶች እንግዲህ ያንን ለነዚህ ለዕለት ለተሰበሰቡ ከሩቅ ለመጡት ትራንስፖርት፣ ከቅርብ ለመጡት ደግሞ ምሳ መብያ እንደዚያ እኛም ደግሞ እንጨመርበታለን። እንትኑ ሲያጓጓን ከእኛም ጨመር ከሀገረ ስብከታችን እንደሱ እያደረግን ነው። ስሙ እንግዲህ የተለያየ በጎ አድራጊ ድርጅቶች አሁን የምትዩ ተቋም ከላይ ነው የሚመጣ።
እሺ።
እና በሱ መልክ ነው።
እንደኛ አይነቱስ ራዲዮ ጣቢያ የመሳሰለው መገናኛው
ምን ቢያደርግ ነው ጥሩ የሚሆነው? እንዲህ አይነቱን ጎጂውን ልማድ ለማስቀረት እንደው ግረ መንገዶ መክሮም ቢሰጡ።
ይህም እንደዚሁ አሁን እንደምናወራው የገባቸውን ሰው እያነጋገሩ ያንን ወደ ዓለም ማሰራጨት ነው እንጂ ሌላ ምን አለ
ብለዋል።
አልጨረሱም።
በርከታ ያለ ነው የተወያየ ነው። ብፁዕነታቸውን እናመሰግናለን። በሚቀጥለው ሳምንት እንቀጥላለን።
መልካም፣ ጥሩ ውይይት ነው። አድማጮች፣ ፕሮግራማችን እየተገባደደ ነው። በ19 በ22ና በ25 ሜትር ባንድ ስናሰማ የቆየነው ፕሮግራም አልቋል። ለዛሬ ያስተናገድናችሁ አዲሱ አበበና
እኔም አሉላ ከበደ፣ ቀናባሪያችን ብርሃን አሉና ከተቀሩ ባልደረቦቻችን ጋር በመሆን በዚሁ እንሰናበታለን። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም፣
ደህና ደሩ። ነገ ከሶስት ሰዓት ጀምሮ ደግሞ በሚተላለፈው ፕሮግራም እንገናኛለን።